ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ እንደምናመሻችሁ አድማጮቻችን፣ ዛሬ አብራችሁን ከቆያችሁ ዘለግ ያለውን ጊዜ የሚወስደው በውጭ ሀገራት ከሚኖሩ ኢትዮጵያን ጋር የምናደርገው ውይይት ነው። በመረጥነው ውይይት ላይ ሀሳቡን የሚሰጠንን እንግዳ ከመሸጋገሪያ ሙዚቃው በኋላ አስተዋውቃችኋል። አብሬያችሁ የማመሸው ሀብታሙ ስዩም ነኝ። በቴክኒክ ደግሞ ኤልያስ አስማር አብሮናል። ትውልደ ኢትዮጵያን ተሰማርተው ሙያዊ አሻራቸውን እየተዉ ከሚገኙባቸው ዘርፎች መካከል አንዱ የጤናው ዘርፍ ነው። በሕክምና ባለሙያነት፣ በመምህርነት፣ ተመራማሪነት አንቱ በተሰኙ ተቋማት ስር የሚሰሩ ትውልደ ኢትዮጵያን ገና በማደግ ላይ ያለውን የኢትዮጵያን የጤና ዘርፍ ይበልጡኑ ለማሳደግ ምን አይነት ሚና መጫወት ይችላሉ በሚለውና በተያያዥ ጉዳዮች ላይ ነው ዛሬ የምንጨዋወተው የምንወያየው። በጉዳዩ ላይ ሀሳቡን እንዲሰጠኝ የጋበዝኩት ዶክተር ፍጹም ጥላሁን ነው። ዶክተር ፍጹም በሙያው የውስጥ ደዌ ሐኪም ሲሆን በኢትዮጵያ የሕክምና ማህበር ውስጥ በአመራርነት ከማገልገሉ በተጨማሪ የጤና ወግ የተሰኘው ለኢትዮጵያውያን ጤና ነክ መላዎችን የሚያቀብል የሚያስተምር አውታር ተባባሪ መስራች ነው፣ አጋር መስራች ነው። በተለያዩ ጊዜያት በዘርፉ ባደረጋቸው ማህበረሰብ አቀፍ ዘመቻዎችም ይታወቃል። ዶክተር ፍጹም እንኳን ወደ ስርጭታችን በሰላም መጣህ።
አመሰግናለሁ። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ እጅግ በጣም አድርጌ አመሰግናለሁ።
እኛም እናመሰግናለን። እንግዲህ አንተና አጋሮችህ ኢትዮጵያና ኢትዮጵያውያንን በሚመለከቱ ጤና ተኮር ዘመቻዎችና እንቅስቃሴዎች፣ አገልግሎቶች ትታወቃላችሁ። በውጭ ሀገራት በተለይ እንደ ዩናይትድ ስቴትስ ባሉ ሀገራት የሚኖሩ ወጣት የሕክምና ባለሙያዎች በመሰል ማህበረሰብ አገዝ አገልግሎቶች ውስጥ መሳተፋቸው አስፈላጊ የሚሆነው ለምንድን ነው ብለህ ታስባለህ?
በአሜሪካም ሆነ በሌሎች ሀገራት የሚኖሩ ኢትዮጵያውያን በተለይ በጤናው ዘርፍ የተሰማሩት ሊያበረክቱት የሚችሉት አስተዋጽኦ በጣም ብዙ ነው እና መሳተፋቸው እጅግ በርካታ ጥቅሞች አሉት። ቀጥታ የሆነ ለምሳሌ የስኪል ትራንስፈር ወይም ደግሞ የምናውቀውን ሙያ በተለይ ደግሞ በሕክምና ውስጥ በየጊዜ የተሻሻለ የሚመጡ ነገሮች፣ አዳዲስ ነገሮችን እሱን የማሳወቅ የማስተላለፍ እና የማስተማር ስራ ልንሰራ እንችላለን የስራ ባልደረቦቻችን ለሌሎችም። እንደዚሁም በተጨማሪ ደግሞ እነዚህን መረጃዎች በቀላሉ ለህብረተሰቡ እንዲደርሱ በማድረግ ማገዝ እንችላለን። ከዛም ባለፈ ደግሞ ሪሶርሶችን ሞኒተሪም ይሁን እዚህ ያሉ የተሻሻሉ አድቫንስ የሆኑ ቴክኖሎጂዎችን ወደዛ እንዲገቡ የማድረግ አስተዋጽኦ ልናበረክት ስለምንችል ዳይሬክትሊ መሳተፋችን ብዙ ጠቀሜታ ይኖረዋል ብዬ አስባለሁ።
በጣም አመሰግናለሁ። እንግዲህ ዶክተር ፍጹም አንተና ሌሎች አጋሮች በጋራ በመሆን ሐኪሞች ለኢትዮጵያ ወይም ዶክተርስ ፎር ኢትዮጵያ በሚል ዘመቻ ውስጥ ተሳታፊ ነበራችሁ። ከዚያ ጎን ለጎን ደግሞ ከዶክተር ኤርሚያስ ካቻ ጋር ሆናችሁ የጤና ወግ የተሰኘ አውታርም መስረታችኋል። ከአንድ ዓመት በላይ ተሻግሯል ይሄ አውታር። እነዚህ እንቅስቃሴዎችና እነዚህ አገልግሎቶች በአሁኑ ሰዓት በምን ደረጃ ላይ ይገኛሉ? እስካሁን ድረስ ያገኛችሁት ምላሽስ ምንድን ነው? በማህበረሰቡ ዘንድስ እየፈጠሩት ነው የምትለው ጠቀሜታ፣ ፋይዳ ምንድን ነው?
የጤና ወግ በአጠቃላይ ከተመሰረተ ኦልሞስት አሁን ወደ 2 ዓመት ሊሆነው ነው። የጤና ወግን ስመሰረት አላማ አድርገን የተነሳ ነው። አንደኛው ቮሉንተሪ ወይም ደግሞ በበጎ ፍቃድ ማገልገልን ልምዱን ማካፈል ነበረና እዚህ ያሉ ባለሙያዎች ጊዜያቸው የተጣበበ ቢሆን 1-2-3 ቀናቸውን እንደውም እንደምንም ብለው አጣበው ማስተማር የሚችሉት ነገር ነበር ሰቡ እንዲያስተምሩ። ሌሎች ደግሞ ሞቢላይዝ ልናደርግ የምንችላቸውን ሪሶርሶችን ደግሞ አዘጋጅተን ወደዛ የምንልክበት መንገድ እንድናመቻች የተዘጋጀ ነገር ነው እና እስካሁን በጣም ጥሩ እየሄደ ነው። በእኛ በኩል ወደፊትም ከዚህ የበለጠ ትልቅ ቦታ መሄድ የሚችል ፕሮግራም ነው ብለን ነው የምናስበው እና በተለያዩ ዘርፎች ነው። ስለ የጤና ወግ ዲቴል እንመለሳለን። ዶክተርስ ፎር ኢትዮጵያ በዶክተር ምስክር ሰርጅን እና እሷ ያመጣችው ኢኒሽቲቭ ነበርና ከየጤና ወግ ጋር በመተባበር በተለይ በጉዳት በደርሶባቸው በነበሩ ጊዜ በጦርነቱ ጉዳት የደረሰባቸውን አካባቢዎች ወደ ትግራይም ወደ አፋር፣ አማራ ክልል ያሉ የጤና ተቋማት በምን መልኩ ማገዝ እንችላለን በሚል የተነሳና በዛ ጊዜ ብዙ የጤና አገልግሎት ላይ የሚውሉ እቃዎችን ከዚህ ህዝቡ ይዞ እንዲሄድ የማበረታታት ብዙ ስራዎች ተሰርተዋል እና ያም ውጤታማ ነበር ብዬ አስባለሁ እና በቅንጅት ነበር የሰፋ ነው ከጤና ጥበቃ ሚኒስቴር ጋር፣ ከተለያዩ ተቋማት ጋር፣ ከኢትዮጵያ ሕክምና ማህበር ጋር እና ጥሩ ውጤታማ ነበር ብዬ አስባለሁ።
በጣም አመሰግናለሁ ስለ የጤና ወግ ወደ ኋላ ላይ መለስ ብለን እንጫወታለን። ከዚያ በፊት ግን የዶክተርስ ፎር ኢትዮጵያ ነገር ከተነሳ ይቀር የእንቅስቃሴው አስተባባሪ ከነበረችው ዶክተር ምስክር አባተ ጋር በአንድ ወቅት አጭር ቆይታ አድርጌያለሁ። ስለ አገልግሎቱ አጀማመርና ይዘት ከነገረችኝ መካከል ቀንጨብ አድርገን የተወሰኑ ሰከንዶች ሰምተን እንመለስና ውይይታችን ይቀጥላል።
ከዶክተር ፍጹም ጥላሁን ኔፍሮሎጂስት የኪድኒ ዶክተር ነው። ከሱ ጋር አና ከሰናይት ቢጠው የጤና ወግ የሚሰሩ ከነሱ ጋር አብረን የጀመርነው ነው። አና ለህክምና ወርከርስ ዩኒቲ እና አንድነት የሚፈጥር አይነት ቮይስ ለመሆን ከዛ ደግሞ ሁሉም ሰው በጋራ እንዲሰራ የሚያደርግ ሙቭመንት ነው። ዌብሳይት ሰርተን ሁሉም በጋራ እንዲሰራ ተጋጋሚ ነገር እንዳይኖር ኤፊሽንት እንድንሆን የሚያስፈልገው ኢንፎርሜሽን በቀላል እንዲገኝ ብለን በሶስት ኤሪያ በሜዲካል ሰፕላይ የሆስፒታል እቃዎች፣ የብር ፈንድሬዝ የሚያደርግ ሰዎች እና ቮለንቲር የሚያደርጉ ሰዎችን አንድ ቦታ ሄደው እሱን ሁሉ ያሉትን ኦፖርቱኒቲዎች እንዲያገኙ ፕላትፎርም በዌብሳይታችን ሰራል።
ቀደም ብለን የሰማናት ዶክተር ምስክር አባተን ነው። ዶክተርስ ፎር ኢትዮጵያ የተሰኘው እንቅስቃሴ አገልግሎት አስተባባሪ እንዲሁም ከመስራቾች መካከል አንዷ ናት። ዶክተር ፍጹም ወደ አንተ ልመለስ። ቀደም ባለው ጊዜ የጤና ወግ ስለተሰኘው አገልግሎታችሁና አውታራችሁ አውርተን ነበረ። በአሁኑ ሰዓት ይሄ አገልግሎት ተስፋፍቶ የሕክምና ትምህርት ማጠናከሪያዎችን መስጠት፣ የምርምር ጽሑፎችን ማወዳደር ላይ ሁሉ ደርሷል። እስካሁኑ መንገዳችሁ ምን ይመስል ነበረ? ከጅምራችሁ እስካሁን በደረሳችሁበት ሂደት የተማራችሁት የኢትዮጵያን የጤና ሁኔታ፣ የህዝቡን ደግሞ የጤና ትምህርት አቀባበል በተመለከተ ያገኛችኋቸው ግኝቶች ምን ይመስላሉ?
ከጀመን ጀምሮ የነበረ ሂደት ያሳየን ነገር ሀሳብና የሆነ ጥርት አለ ሰዎች ሊቀበሉ እና ሊረዱ እንደሚዘጋጁ ነው። ይህን ስንጀምር መጀመሪያ የነበር ነው እኔና ዶክተር ኤርሚያስ ነበር ፖድካስት በማድረግ የተወሰኑ ትምህርቶችን እንስጥ የሚል ቀለል ያለ ሀሳብ አድርገን ነበር የጀመርነው እና ከዛ ዌብሳይቶችን በማዘጋጀት ስኔ ግን ያለው በጤናው ዘርፍ ላይ ያሉት ችግሮች በጣም ዘርፈ ብዙ ስለሆኑ በየጊዜው ይህንን ብናደርግ ሰዎች ደግሞ እንደዚህ ማድረግ ከቻላችሁ ይህንንም ብንጨምር ሲሉ የእኛን ቮሉንተሪዝም የሚያሉ ሰዎች እየተጨመሩ እያደጉ ሄደው አሁን ቤዛችን ኢትዮጵያም ሆኖ እዚህም ሆኖ ነው የምንሰራው እና በርካታ ቮሉንተሮች አብረው የሚሰሩ አሉ። እንደውም አብዛኛው የጤና ወግ ቮሉንተርስ ኢትዮጵያን አሁን ቤዝ ያደረጉት እና ያንን በማየት ከአሁን በኋላ የምናደርገው ነገር እንደ በዘፈቀደ ላይሆን ተቋማዊንን ብለን በህጋዊ መንገድ ሬጅስተር ሊሆነ ፔንስልቬኒያ ውስጥ አሜሪካ ውስጥ ሬጅስተር ሊሆነ ኖን ፕሮፊት ሆኗል። እና የስራ አቅጣጫችንን ደግሞ በዋና ዋና አራት መንገዶች ከፍተናቸው አስቀምጠናቸዋል። አንደኛው ሄልዝ ፕሮሞሽን ወይም ደግሞ ጤናን ማስተዋወቅ ወይም ደግሞ ጤናን ፕሮሞት ማድረግ ነው። እና አንድ እሱን ለህዝቡም ለስራ ባልደረቦቻችንም ነው። ሁለተኛው ደግሞ ኮሚኒቲ ኢንጌጅመንትን ደግሞ ማህበረሰቡን ማስተባበር እና እንዲህ ለምሳሌ ብለድ ዶኔሽን ድራይቮች እንዲኖሩ ዲሴብሊቲ ወይም ደግሞ አካል ጉዳተኝነት ያለባቸው ሰዎች ከጤና ተቋማት እንዳይገለሉ የሚደረጉ ኢንክሉሲቭነት ወይም ደግሞ አካታች የሆኑ የጤና ስርዓቶች እንዲኖሩ በዛ ዙሪያ መስራት። ሌላው ሜንተርሺፕ የምንለው ደግሞ ከኛ በታች የሚመጡ ጁኒየር ሜዲካል ተማሪዎችም ይሁን ሄልዝ ፕሮፌሽናልስ በምን መልኩ ሌሎችን መንገድ እያዩ የተሻለ መንገድ እንዲወስዱ በካሪየራቸው በስራ እድገታቸውም ይሁን በአጠቃላይ በስራቸው ውስጥ የተሻለ ነገር እንዲሆኑ ሜንተር ማድረግ ጋይድ ማድረግ አንዳችን ከአንዳችን የምናመራርበትን ሜንተርሺፕ ፕላትፎርም ክሬት አድርገናል። አሁን በየሶስት ወሩ ሰዎችን እንቀበላለን። በአንድ ሶስት ወር ውስጥ 200 በላይ ሰዎች እንጌጅ እያደረግን ነው የምንሄደው። ሌላኛው ሜዲካል ኤዲኬሽን ነው። እሱ ይሄ ሌክቸሮችን መስጠት እና ደግሞ በቅርብ ደግሞ የምንጀምረው ሪሰርች እና ኳሊቲ ኢምፕሩቭመንት ፕሮጀክቶች አሉ። የተወሰኑ የተወዳደሩ ሰዎችን የሚያሳዩትን ሪሰርች ወይም ደግሞ ኳሊቲ ኢምፕሩቭመንት ፕሮፖዛላቸውን አይተን ግራንት ማድረግ ያንን ነገር እንዲሰሩበት እንዲገቡበት በፋይናንሻሊም የመደገፍ ፕሮግራሞች አውጥተን በዚህ ዓመት የሚጠቃለል ይሆናል። ሜዲካል ተማሪዎችን ደግሞ ሕክምና ጽሑፎችን እየጻፉ እንዲወዳደሩ እያደረግን ኦልሬዲ እሱ ሁለት ዓመት አድርገነዋል። በጣም ውጤታማ ነበረ። የሚኒስትር ፈልግ በጣም አፕሮቫል ያለው አለፈውም ወዳጅ ያሸነፉን ተማሪዎች ከዶክተር ሊያ ጋር ሆነን ነበር ሽልማት የሰጠናቸው ነው። በእነዚህ አራት አምስት ዋና ዋና አቅጣጫዎች ጥሩ ማሪ ይዘናል ብዬ አስባለሁ።
መልካም ዶክተር ፍጹም፣ ወደ ቀጣዩ ጥያቄ ከመሻገር በፊት የጤናው ጋር የተሰኘው አውታር ስራ በጀመረበት ሰሞን ከአገልግሎቱ አጋር መስራቾች መካከል አንዱ የሆነው ዶክተር ኤርሚያስ ካቻ ከተናገረው በጥቂቱ አስደምጠን ወደ ውይይታችን እንመለሳለን።
በሳም ሰዓት ረፍት ሲኖረኝ እንዲሁም በረፍት ሰዓቴ ፖድካስቶች አዳምጣለሁ እና ጥሩ መረጃ ያላቸው ባለሙያዎች የሚያቀርቧቸው ብዙ ነገሮች በሌላዎች ቋንቋዎች አሉና በአማርኛ ለኛ ህዝብ የሚሆን ነገር ግን በተለይ ጤና ላይ ብዙም ነገር የለም። በተጨማሪም ደግሞ አንዳንድ መረጃዎችን ሳይ በሶሻል ሚዲያም ላይ ሙሉ በመረጃ የተደገፉ ሳይሆኑ አሳሳች ነገሮችን አያለው እና ለምን የራሴን ነገር ይሄን ነገር ባረግ አብሮ የሚሰራ ሰው ባገኝ የሚል ሀሳብ ነው ይሄን ነገር የጀመርኩት እና ፍጹምንም ሄጄ ሳናገረው በጣም ሀሳቡን ወዶት ነው የተቀበለው።
ዶክተር ኤርሚያስ ካቻን ነው የሰማነው። የጤናው ጋር የተሰኘው አውታር አሁን ደግሞ ተቋሙ ነው ተባባሪ አጋር መስራች ነው። ወደ ዶክተር ፍጹም ወደ አንተ ልመለስና ብዙ ባለሙያዎች በችሎታዬ እኔም የሆነ ነገር ማድረግ እፈልጋለሁ፣ በልምዴ የሆነ አውታር የሚሳካለት መርሃ ግብር መዘርጋት እፈልጋለሁ ይላሉ። ነገር ግን ስለ አጀማመሩ እንዲሁም ደግሞ ውጤታማ የሚሆንበትን መንገድ በማወቅና እሱን በመሞከር ጉዳይ እርግጠኞች አይደሉም። እርግጠኝነትን እንዴት ማምጣት ይቻላል? እንዴትስ ነው መጀመር የሚችሉት? ከእናንተ ልምድ ተነስተስ የተወሰኑ ምክሮችንና ሀሳቦችን አቀብለን።
እሺ፣ አይ ቲንክ ያነሳው ጥያቄ በጣም ኢምፖርታንት ነው፣ በጣም አስፈላጊ ነው። ለምንድን ነው ብዙ ነገሮች ይጀምሩና ይቋረጣሉ? እና ይህንን ፕሮግራም ስንጀምር የኔም የዶክተር ሚያስ ስራቸው የነበረው ሌሎች ጊዜ ተጀምረው እንደሚቀሩ ነገሮች እንዲሆን አንፈልግም። ጊዜያችንን ወይም እንትናችንን ሪሶርስ የምናወጣበት ነገር ከሆነ ቀጣይነት ያለው ስትራክቸር ያለው ነገር እንዲሆን እንፈልጋለን ብለን የጀመርነው እና ዋናው ለዛ የሚያስፈልገው ፓሽን ቻለ። ፓሽን ማለት ያው ይህን ነገር ማድረግ ፈልጋለ የሚለው ስሜታችን ነው። ፓሽንም ከዲሲፕሊን ጋር ካላየ ያሉ ዲሲፕሊን ማለት በየቀኑ ለዛ ነገር ለሚያስፈልገው ነገር የሆነ ነገር መስራት፣ አንድ ጊዜ ሰርቶ ዞር ማለት አይደለም። በየጊዜው ክትትልና የሚያስፈልገው ነገር ላይ መጨመር ያስፈልጋል። ዲስፕሊን ካለው ነገሮች ይሳካል። ስለዚህ የጤናው ከጀመረበት እስካሁን ለመቀጠል የቻለው ባለው ዲስፕሊን። ብዙ ቅዳሜና እሁዶች እዚህ ነገር ያው ጊዜያችንን ማጥፋት አለብን፣ ግን ውጤታማ እንዲሆን እስካሁን ድረስ እንዲቀጥል አድርጓት እና ወደፊትም እንዲቀጥል የምንፈልገው ተቋማዊ ይዘት እንዲኖረው ዲስፕሊን ያስፈልጋል። የምንፈልገው እኔ እና ዶክተር ሚያስን ከኛ ጋር በብዛት የሚሰሩ ከናይት ቢሰው በተለይ ፕሮግራማችንን ኮኦርዲኔት በማድረግ ብዙ የምታግዘን ዶክተር ብሩክ ብዙ አሉ፣ ዶክተር ስንሳይ፣ እነዚህ ሁሉ አይተው የመጡት ለምንድን ነው? በየጊዜው የምንሰራቸው ነገሮች አናቆመም፣ ወይም ደግሞ የአንድ ጊዜ ብቻ አይደሉም፣ በተከታታይ ነው ስለምንሰራቸው። ስለዚህ እኛም ባንኖር ቀጣይነት ያለው ተቋማዊ የሆነ ነገር እየመሰረት የምንሄደው እና ለሌሎች የምለው የምትጀምሩት ነገር የአንድ ጊዜ የወረት መሆን የለበትም። ሎንግ ተርም ፕላን ያስፈልገዋል፣ ከዛ ደግሞ ዲስፕሊን ያስፈልገዋል። በመጨረሻ ደግሞ በመሰረቱ ሰዎች ላይ ዲፔንድ ማድረግ የለበትም። እኔ ባልኖር፣ ዶክተር ሚያስ ባልኖር፣ ሌሎች ዋና አስተባባሪዎች ባይኖሩ ይሄ ነገር የሚቋረጥ መሆን የለበትም፣ ቀጣይነት ሊኖር ይገባል። ያ ሊኖር የሚችለው ደግሞ ተቋማዊ ነገር ስንገነባ ነው። ስለዚህ እያንዳንዱ ትናንሽ ፕሮጀክት ጀምራቸው መጀመሪያ ጥያቄ ኦኬ፣ አንተ ባትኖር ማን ይሄን ፕሮግራም ራን ማድረግ የሚችለው? ስለዚህ ከታለን እንዴት ነው መካሄድ የሚችለው? ያንን የሆነ ኦርጋናይዜሽናል ስትራክቸር አስቀምጠን ነው የምንጀምረው እና ስለዚህ ሰዎች ቢተኩን እኛ ባንኖርም የሚቀጥል ነገር መስራት የምንችለው ዲስፕሊን ሲኖረን እና ለኦርጋናይዜሽናል ስትራክቸር ክብር ሲኖረን ነው ብዬ ነው የማስበው።
መልካም። እንግዲህ ዶክተር ፍጹም ለበርካታ ዓመታት ፔንሳልቬኒያን ጨምሮ በተለያዩ የዩናይትድ ስቴትስ ከተሞች በሕክምና ባለሙያነት አገልግልሃል። በስራ ልምድህ በእስካሁን ቆይታ አሜሪካውያን ሲተገብሯቸው ያያቸው፣ ኢትዮጵያንም ቢዋሳቸው፣ በሀገራቸው ቢመክሯቸው ከምትላቸው ከጤና ጉዳይ ጋር የተያያዙ ሀሳቦች፣ ፍልስፍናዎች ሊሆን ይችላሉ ወይንም ደግሞ የቴክኖሎጂ ውጤቶች መካከል ስለተወሰኑት እስቲ ንገረን።
መጀመሪያ አንድ ትኩረት ተደርጎ እንዲሰራበት እንፈልገው ምናልባት ወደ ሕክምና ተቋማት ስንመጣ ሐኪሞች እና በታካሚዎች እና በፋሚዎች መካከል ያለው ንግግር እዚህ በጣም ሪስፔክትፉል በደንብ ኢንፎርሜሽን እንሰጣለን፣ መረጃ እንሰጣለን፣ በዚህ ምክንያት የታመመ እንደዚህ ነው የሆነው በዚህ ቀን ወደ ቤት ሊሄድ ይችላል የሚሰጠው መድኃኒት እንደዚህ ነው የሚለውን አይነት በደንብ በዝርዝር ነው እና ያ ኮሚኒኬሽን ጋፕ በጣም ያለ ይመስለኛል። አንድ በጣም መሳፍ አለበት ብዬ ማስበው ብዙም ሰው እኛ ጋር ባለው ክምና ጥሩ ነገር ቢሰራም እምነት የሚያጎልበት ኮሚኒኬሽን ላይ ብዙ አንሰራም። መጥቶ በቃ ታክሙ ይወጣል እና ከሐኪሞች ወይም ከጤና ባለሙያዎች የሚሰጠው መላ በጣም ጋፕ ስላለው መስራት ያለብን ነገር ታካሚዎቻችንን ወይም ደግሞ የታከማችን ቤተሰቦች በደንብ መረጃ የመስጠት ባህል በደንብ ቢዳብር ደስ ይለኛል። በትምህርት በኩል ጥሩ ትምህርት አለ። እዚህ ሀገር መጥተው የሚሰሩ ኢትዮጵያ ባለሙያዎች በደንብ ሰክሰስፉል ናቸው። ብዙ ቦታ ላይ ውጤታማ ሲሆኑ እናያለን እና የሕክምና ትምህርቱ ጥሩ ከሚባሉት ነገሮች አንዱ ነው። ምናልባት በቅርብ ጊዜ ከብዛት አኳያ እንደዚህ አይነት ችግሮች ሊኖሩ ይችላሉ፣ ግን ብዙ ጊዜ ወደዚህ የሚመጡ ኢትዮጵያ ባለሙያዎች የሚሰሩበት ቦታ ውጤታማ ናቸው። ቴክኖሎጂን በተመለከተ ብዙ ጋፖች አሉ። በእርግጥ ግን ሕክምና ላይ የሚያስፈልጉት ዋና ዋና ቤዚክ ነገሮች ከተሟሉ ቴክኖሎጂን ማሟላት ይቻላል ባይነኝ እና አንድ እኛም የምንሰራበት አንድ ነገር ብዙ የሜንተርሺፕ ፕሮጀክትም ካዘጋጀንበት ነገር የኮሚኒኬሽን ክፍል ነው እና ሰዎች እምነት እንዲያድርባቸው እዛም በሚደረግላቸው ነገር ደስተኛ እንዲሆኑ የመጀመሪያ ዋ ነገር ኮሚኒኬሽን ነው እና እሱ ላይ መስራት አለብን። ልንሰራም ልንሻሻልም እንችላለን ብዬ ማስበው እሱ ነው።
እጅግ በጣም አመሰግናለሁ ዶክተር ፍጹም ጥላሁን። ትውልድ ኢትዮጵያውያን የኢትዮጵያን የጤና ዘርፍ ይበልጥኑ ለማሳደግ ምን አይነት ሚና መጫወት ይችላሉ በሚለውና በተያያዥ ጉዳዮች ላይ ሐሳብን ስላቀበልከን በእጅጉ አክባሪ ነን። በጣም እናመሰግናለን። መልካም ቀን ይሁንልህ። በሌሎች ጉዳዮች በሌላ ቀን ሌላ ውይይት ላይ እንደምንገናኝ አስባለሁ። በጣም አመሰግናለሁ በአድማጮቼ ስም።
በጣም አመሰግናለሁ እኔም ስለጋበዝከኝ። መልካም ምሽት ለሁሉም አድማጮች።
መልካም ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶች ላይ ያተኮረ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ዩኤስአይዲ ተኪ ለተባለ መስማት የተሳናቸው ሴቶች የመሰረቱት የወርቅ ቦርሳዎችን አምራች ድርጅት $550,000 የገንዘብ ድጋፍ ማድረጉ ተሰምቷል። ይህን የተመለከተውን ዘገባ ኬኔዲ አባተ በመቀጠል ያሰማናል።
ከስድስት ዓመታት በፊት ባንዲት መስማት የተሳናት የፈጠራ ባለሙያ አነሳሽነት ነው የተመሰረተው ተኪ የወረቀት ቦርሳዎች ማምረቻ ድርጅት። ለአካባቢ ጠንቅ የሆነውን ላስቲክ እቃመያዣ ወይም ፔስታልን በወረቀት ቦርሳዎች መተካት አላማው ሲሆን ተኪ የሚለው የድርጅቱ ስያሜ መነሻም ይሄው አላማው ነው። መስራቿን ጨምሮ በሶስት ሰራተኞች ስራ የጀመረው ድርጅቱ አሁን ላይ ለበርካታ መስማት የተሳናቸው ሴቶች የስራ እድል ፈጥሯል። በድርጅቱ ከሚገኙ 37 ሰራተኞች መካከል ከአንዱ በስተቀር ሌሎቹ ሴቶች ናቸው። ከሴቶቹ የተወሰኑት የትርጉምና መሰል ስራዎችን የሚሰሩ ሲሆኑ አብዛኛው ግን የወረቀት ቦርሳውን በማዘጋጀት ስራ ላይ የተሰማሩ ናቸው።
ስሜ አፍናቀች ይባላል። መስማት የተሳነኝ ነኝ። እዚህ ተኪ ነው የምንሰራው። ትምህርቴን ከጨረስኩ በኋላ ተመርቄ ነበረ በጸጉር ሙያ። ነገር ግን ስራ ብፈልግ ማንም ሰው ቆይ ነው የሚሉኝ፣ የስራ እድል የለም፣ ቤት ነበር የተቀመጥኩት። ተኪን ስሰማ ግን ወዲያው መጣሁኝ። እስካሁን እዚህ ነው ያለሁት። በጣም ደስተኛ ነኝ። በፊት ትምህርቴን ያስተማሩኝን ያረዱኝን ቤተሰቦቼን አሁን ስራ ስላገኘው እነሱን መርዳት እችላለሁኝ። በተጨማሪ እኔ ልጅ አለኝ፣ ልጄንም አስተዳድራለሁኝ። የመጀመሪያው ለመስማት የተሳናቸው በጣም ይጠቅማል። ስራ ከሌለ ወዴት ይሄዳሉ? መስማት የተሳናቸው መሄጃ የለንም። በቤት ውስጥ ደግሞ ብዙ ተጽዕኖም አለ። ብዙ ከክፍለ ሀገር ትምህርት የሌላቸው መስማት የተሳናቸው አሉ። እዚህ መጥተው ትምህርት ከጨረሱ በኋላ ተመልሰው እዛ ይሄዳሉ። የሚረዳቸው የለም ትምህርት ከጨረሱ በኋላ። እዚህ ተኪ ግን ስራ እድል ሲያገኙ በጣም ደስተኛ ናቸው።
በርካታ ደንበኞች ያሉት ተኪ የወረቀት ቦርሳዎች ማምረቻ ድርጅት አሁን 2 ሚሊዮን ያክል ቦርሳዎችን አምርቶ ለገበያ ማቅረቡን የድርጅቱ መስራችና ምክትል ስራ አስኪያጅ የሆነችው ሚሚ ለገሰት ገልጻለች።
ተኪ የተመሰረተው ወደ 7 ዓመት አካባቢ ይሆናል። እስካሁን ደግሞ ወደ 2 ሚሊዮን የሚጠጉ ቦርሳዎችን ሰርተን አሰራጭተናል። በቀን ያው የምናመርተው እንደ ሳይዛችን ይወሰናል። 7 አይነት አለ። ለምሳሌ ትልቁን እስከ 1000 እንሰራለን። ትንንሹን ደግሞ እስከ 1500 ድረስ በቀን ይመረታል። አሁን ላይ ደንበኞቻችን በጣም ደስተኞች ናቸው ከኛ ጋር። ምክንያቱም እዚህ ሲመጡ ያዩናል በቀጥታ። አንዳንዱ የሚሰማው የሚያለቅስ ሁሉ አለ በስራችን፣ ምክንያቱም ያለብንን ችግሮች ስለሚረዱ።
በአሁን ወቅት ጎተራ አካባቢ በሚገኘው ጠባብ የማምረቻ ክፍል ውስጥ ስራውን በማከናወን ላይ የሚገኘው ተኪ በቀጣዮቹ 3 አመታት ስራውን በማስፋፋት መስማት ለተሳናቸው በመቶዎች የሚቆጠሩ ሴቶች ዘላቂ የስራ እድል መፍጠር የሚያስችለውን ድጋፍ ከዩኤስአይዲ አግኝቷል። ዩኤስአይዲ ለዚሁ ተግባር $550,000 የገንዘብ ድጋፍ ያቀረበ ሲሆን ድጋፉን በአዲስ አበባ ዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን በስፍራው ተገኝተው ይፋ አድርገዋል። አምባሳደር ጄኮብሰን ድጋፉን ይፋ ካደረጉ በኋላ በሰጡት አስተያየት የአካባቢ ጥበቃን ታሳቢ ባደረገ መልኩ በአካል ጉዳተኞች የሚከናወነው ዘላቂ የኢኮኖሚ ስራ እንዳስደነቃቸው ገልጸዋል።
I'm very happy to be here at Techie. This is a wonderful socially owned enterprise and I've been so impressed with the work that's being done here today.
እዚ ተኪ በመገኘቴ በጣም ደስተኛ ነኝ። ይህ ድንቅ በማህበረ ተያዘ ድርጅት ነው። እዚ በሚሰራው ስራ በጣም ተደንቀያለሁ። ይህ ድንቅ ድርጅት ለተጨማሪ 200 መስማት የተሳናቸው ሴቶች የስራ እድል ለመፍጠር የሚያስችል የገንዘብ ድጋፍ በማድረጉ ኩራት ይሰማኛል። ድርጅቱ በአዲስ አበባ ለዘላቂ የኢኮኖሚ ልማትና የአካባቢ ጥበቃ አስተዋጽኦ በማድረግ ላይ ነው። ምክንያቱም የፕላስቲክ ፖርሳዎችን በወረቀት ፖርሳዎች ለመተካት እየሰራ ነው። መስማት የተሳናቸውን ጨምሮ አካል ጉዳተኞች ለኢኮኖሚ ምን ማበርከት እንደሚችሉ የሚያሳይ ነው። እዚህ ያየሁት መቻልን እናት የሆኑ የተመረቁና ለአካባቢ ተስማሚ በሆነ መንገድ የግሉን ኢኮኖሚ ለማሳደግ የሚጥሩ አቅም ያላቸውን ወጣት ሴቶች ነው። ይህ ለኔ በጣም አበረታች ነው።
መስማት የተሳናቸው ሴቶች ስራ የማግኘት እድላቸው የተመናመነ መሆኑን የምትገልጸው የድርጅቱ መስራችና ምክትል ስራ አስኪያጅ ሚሚ ለገሰ የዩናይትድ ስቴትስ ድጋፍ ከዚህ አንጻር ተስፋ ሰጭ መሆኑን ትገልጻለች።
ሳይኪዚ ብዙ ለፍተናል፣ ታግለናል። ምንም አይነት ድጋፍም አልነበረ፣ ተስፋም አልነበረውም። ነገር ግን ተስፋ አልቆረጥንም። እስካሁን ድረስ ስለጠነከሩ ተኪዎችን ማመስገን ፈልጋለሁ። ሌሎች ብዙ መስማት የተሳናቸው ቤት የተደበቁ አሉ፣ የስራ እድል የሌላቸው። ስለዚህ በዚህ ድጋፍ ለነሱ የስራ እድል መፍጠር፣ ከዛ ደግሞ ህይወታቸውን መቀየር፣ እናቶች ወጣቶችን ቆንጆ ህይወታቸውን መለወጥ እንፈልጋለን። በጣም ነው እናመሰግነው። ዌስቴድና የአሜሪካ ህዝቦችን በጣም አመስገን እንፈልጋለን። በጣም ደስተኛ ነኝ።
ወይዘሮ ትግስት አለማየሁ ደግሞ በተኪ ወረቀት ቦርሳዎች ማምረቻ የፕሮጀክት ኃላፊ ነች።
ፕሮጀክቱ ለ3 አመት የሚቆይ ፕሮጀክት ነው። 3 አመት ውስጥ የተለያዩ አክቲቪቲዎች ይኖርናል። ዋናነት ግን 4 በጣም አስፈላጊ የሆኑ ነገሮች አሉ። የመጀመሪያ የስራ እድል መስጠት ነው። መስማት የተሳናቸው ሴቶች፣ ወጣቶች፣ አካል ጉዳተኞችን እነሱ የስራ እድል መፍጠር ነው። የስራ እድል ስንፈጥር ደግሞ ዘላቂነት ያለው መሆን አለበት። ያንን አላማ ያደረገ ማለት ነው። ሁለተኛው በትምህርት ላይ ደግሞ ተጽዕኖ መፍጠር። ሶስተኛው ደግሞ ኢንቫይሮንመንታል የአካባቢ ብክለትን መቀነስ እንሰራለን ማለት ነው። ተኪ ፔፐር ዋልትስ በኢትዮጵያ ብቻ ሳይሆን በሌሎች በአፍሪካ በዓለም ሀገራት ላይ ተስፋፍቶ ስራችን እንዲታይ የምንሰራበት የፕሮጀክት እቅድ ነው ማለት ነው።
በአዲስ አበባ ጎተራ አካባቢ የሚገኘው ይህ ተኪ የወረቀት ቦርሳዎች ማምረቻ የአካባቢ ብክለትን ለመከላከል እንዲቻል የፕላስቲክ እቃ መያዣዎችን ለአካባቢ ተስማሚ በሆኑ የወረቀት ቦርሳዎች መተካትን አላማው አድርጎ በመስራት ላይ የሚገኝ ነው። ከዚህም ባለፈ ይህ ማምረቻ መስማት ለተሳናቸው የስራ እድል መፍጠርን አላማው አድርጓል። በአሁን ወቅት የዩናይትድ USAID ይፋ ያደረገው $550,000 ደግሞ ይህ ፕሮጀክት በቀጣዮቹ 3 አመታት ለ200 መስማት የተሳናቸው ተጨማሪ የስራ እድል እንዲፈጥር የሚያስችል ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ እናሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶች ድን የሚመለከት መርሃ ግብር ነው። እያስተናገድኳችሁ የምቆየው ሀብታሙ ስዩም ነኝ። በመስተንግዶ ደግሞ እንዲሁም በማለቴ ይቅርታ በቴክኒክና በድምፅና በምስል በህንድስናው ኤልያስ አስማረ አብሮን ያመሻል። በመቀጠል ወደ ቱርክ እንሻገራለን። ቱርክ በሀገሪቱ ባለው የፖለቲካና ኢኮኖሚያዊ ሁኔታ በተቸገሩ ሀገሮች አመፅ እየተናጠች ትገኛለች። የዶራን ጆንሰንን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
በኢስታንቡል ካሉት በአንደኛው ግዙፍ ሆስፒታል ፊት ለፊት ከወር በፊት ሀገር አቀፍ ሰላማዊ ሰልፍ ተካሂዷል። ይሄ ሰልፍ ኮቪድ-19 በፈጠረው የጤና ስርዓት ምክንያት የተማረሩ ህሙማንና ቤተሰቦቻቸው በጤና ባለሙያዎች ላይ በፈጸሙት ጥቃት የተቀሰቀሰ ነው። እንደ ቱርክ የህክምና ማህበር ከሆነ ሪቱ ሐኪሞች ባለፈው አንድ አመት ጊዜ ውስጥ ለጥቃት የተጋለጡ ሲሆን 30 የሚሆኑ ደግሞ ድብደባ ተፈጸመባቸዋል። ዶክተር ጉርካን ባህዲር በእለቱ ሰላማዊ ሰልፍ ከወጡት ተቃዋሚዎች መካከል አንዱ ናቸው።
ፓንደሚያን ሶረ ሶሩንላር ዳሃ ካፕታናራክ
በወረርሽኙ ወቅት ችግሮች በሰፊው ጨመሩ። እዚህ ለተቃውሞ የወጣ ነው በህክምና ባለሙያዎች ላይ የሚፈጸም ጥቃት በመጨመሩ ነው። በየአመቱም እጅግ ብዙ የሥራ ባልደረቦቻችንን እያጣን ነው።
በቱርክ የህክምና ባለሙያዎች ሀገር ለቀው እየተሰደዱ ይገኛሉ። ዶክተር ቤርካይ ኡኑሉም ይህንኑ ነው የሚያስረዱት።
Lots of medical workers also try to go abroad, but we want to stay here.
እጅግ ብዙ የጤና ባለሙያዎች ከሀገር ለመውጣት ይሞክራሉ። እኛ ግን እዚህ መቆየቱን መርጠናል፣ ምክንያቱም ቱርክ ሀገራችን ናት። ነገር ግን እጅግ ብዙ ጓደኞቼ በስዊድን፣ በጀርመንና በብሪታንያ እየሰሩ ይገኛሉ።
ባለፈው 10 አመት ውስጥ በውጭ ሀገር አገልግሎት መስየ ምሹ ሐኪሞች ቁጥር በ24 እጥፍ ልቋል። ዶክተር ሰብኔም ኮሩር የቱርክ ህክምና ማህበር ሊቀመንበር ናቸው።
It's incredible. Is it only the salaries? No. Actually, that is the minor problem for many of them.
ይሄ እኮ የሚገርም ነገር ነው። ጉዳዩ እውነት ደሞዝ ብቻ ነው? አይደለም። እንደውም ይሄ ለአብዛኞቹ የህክምና ባለሙያዎች ቀላሉ ጉዳይ ነው። ዋናው ችግራችን የሙያው መንቋሸሽ ነው። የማንነታችን መዋረድ ነው። እዚህ ያሉት ባለሙያዎቹ በሙሉ ማንነታቸው እንደተከበረ ሆኖ አይሰማቸውም።
የቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶጋን ሐኪሞቹን ይሂዱ ተዋቸው ሲሉ ጉዳዩን ቸል ብለውት ነበር። ነገር ግን ይሄ ውሳኔያቸው ቱርክን የዓለም አቀፍ የጤና ስርዓት መናኸሪያ በማድረግና ሆስፒታሎችን የማስፋፋት እቅዳቸውን የሚያደናቅፍ መሆኑን በመረዳታቸው የሐኪሞቹን እሮሮ ለመስማት ፈቃደኛ ነኝ ብለዋል። የህክምና ባለሙያዎች ማህበረሰብ ፕሬዝዳንቱን ለማነጋገር ዝግጁ መሆኑን ተናግሯል። ይሁን እንጂ እጅግ ብዙ የጤና ባለሙያዎች በሀገሪቱ ቆይቶ በማገልገልና ጥሎ በመሄድ መካከል አጣብቂኝ ውስጥ ገብተዋል። ዶክተር ቤርጋይ ኦኑሉ
እጅግ ተበሳጭቻለሁ። በሆነው ነገር ሐዘንም ተሰምቶኛል። ከአስር ዓመት አገልግሎት በኋላ ምንም የለኝም። ጥቃትና ዝቅተኛ ደሞዝ ብቻ ነው ያለው። ይሄ ለእኔ ጥሩ አይደለም። ስለዚህ ወደ ሌላ ሙያ መለወጥ አለብኝ። ህይወቴን መቀየር አለብኝ።
ሐኪሞችና ነርሶች ይህንን የተቃውሞ ድምፅ እንደሚቀጥሉ ቃል የገቡ ሲሆን፣ ሌሎች ግን አይናቸው የተሻለ ህይወትን ፍለጋ ወደ ውጭ እያተረ ይገኛል።
ስለሆናችሁ በእጅጉ እናመሰግናለን። እስካሁን ድረስ አብረን ስለቆየን ደስ ብሎናል። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስናው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። ነገ ሰው ይበለን። መልካም ምሽት ይሁንላችሁ። መልካም የሳምንት ማገባደጅ ይሁንላችሁ።